Brothers and sisters, what a humbling experience it is to stand at this pulpit where so many of the heroes of my life have stood.
እውነተኛ መለወጥ የሚመጣው እውነት እንደሆነ የምናውቃቸውን ተዛዛቶች ስንተገብርና ዕለት ተዕለት ከወራት እስከ ወራት ስንጠብቃቸው ነው። ከብሉይ ኪዳን ውስጥ ካሉ ታላቅ ጀግኖች መካከል አንዱ ነቢዩና ጦረኛው ኢያሱ ነው። ሲመራቸው የነበሩትን የእስራኤል ልጆች እንዲህ ሲል ጋበዛቸው፣ የምታመልኩትን ዛሬውኑ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። የኢያሱ አዋጅ ወደ ወንጌል በእውነተኛነት መለወጥን ያሳያል። ለኢያሱም ሆነ ለሁላችን ወደ ወንጌል መለወጥ የሚመጣው የወንጌል መሠረተ ሐሳቦችን በጽድቅ በመኖርና ከጌታ ጋር ለገባናቸው ቃል ከኪዳኖች ታማኝ ስንሆን ነው። ከቤተሰቤ ታሪክ ውስጥ ከጀግኖቼ መካከል አንዷ ስለሆነችው የመለወጥ ታሪክን ላካፍላችሁ። ስሟም አግነስ ሆገን ይባላል። እናም እርሷና በኋላ በ1861 በስኮትላንድ ውስጥ ወደ ቤተ ክርስቲያን ተቀላቀሉ። በገዛ በተወለዱበት አገር ከባድ መሰደድን ሲገጥማቸው ከልጆቻቸው ጋር ወደ አሜሪካ ተጓዙ። ከብዙ ዓመታት በኋላ ሞቶ አግነስ ከ8 ልጆች ጋር ቀረች። እናም እነርሱን መግባ አልብሳ በማሳደግ ጠንክራ ሰራች። የ12 ዓመት ታላቅ ወጣት ሴት ልጇ ኢዛቤል ለአንድ የቤተ ክርስቲያን አባል ላልሆነ ባለሀብት ለቤት ሰራተኝነት ለመቀጠር እድለኛ ነበረች። ኢዛቤል በትልቁ ቤታቸው ውስጥ እየኖረች ሕፃናት ልጆቻቸውን በመጠበቅ ታግዝ ነበር። ለምትሰጠውም አገልግሎት የተወሰነ ደሞዝ ለእናትየው በየሳምንቱ ይከፍሏታል። ብዙም ሳይቆዩ የቤተሰቡ አካል ሆና የዳንስ ትምህርት መማርን፣ አዳዲስ ልብሶችን የመልበስ ቲያትር የመከታተልን እድሎች አገኘች። ይህም እድል ኢዛቤል የሰራችበት ቤት ወደ ሌላ ክፍለ ሀገር እስከተዘዋወሩበት ጊዜ ድረስ በዚሁ መልክ ለ4 ዓመታት ያህል ቀጠለ። ይህች ግልተኛና ብቸኛ እናት አስቸጋሪ ውሳኔ ከፊቷ ገጥሟታል። ነገር ግን ለደቂቃ እንኳን አላመነታችም። ከብዙ ዓመታት በኋላ በልጅ ልጇ የተጻፈውን ቃላት አዳምጡ። እምቢ እንድትል ፍቅሯ ባስገድዳት እንኳ የተሻለ ምክንያት አላት። ለወንጌል ስትል ከስኮትላንድ ድረስ ተጉዛለች። እናም ብዙ መከራዎችንና ችግሮችን አልፋለች። እሷ ይህንን ሁሉ ተጉዛ የመጣችበትን ዓላማ ልጇት እንድትታጣ በማንኛውም ሰብአዊ መንገድ አልፈቀደችም። ባለጸጋ ቤተሰብ የተቻላቸውን ድርድር ቢጠቀሙም ኢዛቤል እንዲፈቀድላት እያለቀሰች ብትለምንም እንኳ አግነስ ጸንታ ቆመች። እንደምታስቡት የ16 ዓመቷ ወጣት ኢዛቤል ሕይወቷ የተበላሸባት መሰላት። ኢዛቤል ሆገን ቅድመ አያቴ ናት። በእናቷ ልብ ውስጥ ወገግ ብሎ ሲቃጠል ስለነበረው ምስክርነት እንዲሁም የልጅቷን የቤተ ክርስቲያን አባልነትን በዓለማዊ ነገር ላለመቀየር ስለነበራት የጸና እምነት ከምንም በላይ ምስጋና አለኝ። ዛሬ የእርሷ ትውልድ የሆኑ በመቶ የሚቆጠሩ የቤተ ክርስቲያን አባልነትን በረከት የሚቋደሱት አግነስ ለወንጌል በነበራት ጥልቅ እምነትና መለወጥ ምክንያት ነው። ወጣት ጓዶች፣ አደገኛ ጊዜ ውስጥ ላይ ነው የምንኖረው። እናም በየቀኑ እንደውም በየሰዓቱ በሕይወታችሁ እንድትወስኑ የተሰጣችሁ ጥሪ ዘላለማዊ ውጤት አለው። በዕለታዊ ሕይወታችሁ ውስጥ የምታደርጉት ውሳኔዎች በኋላ በእናንተ ላይ ምን እንደሚከሰት ያሳያል። እውነተኛ መለወጥ የወንጌልን እውቀት ብቻ ከማግኘት እናም የእነዚህን መሠረተ ሐሳቦች ምስክርነት ከማግኘት በላይ ነው። ወንጌልን ሳይኖር ምስክርነትን ማግኘት ይቻላል። እውነተኛ መለወጥ ማለት ግን ባመነው ላይ ስንተገብር እና በውስጣችን ወይም በልባችን ታላቅ ለውጥ እንዲፈጠር ስንፈቅድ ነው። ትሩት ዘ ፌት በሚለው ትንሽ መጽሐፍ ላይ ወደ ወንጌል መለወጥ ሂደት እንጂ ክስተት አይደለም የሚለውን እንማራለን። የምትለወጡት ክርስቶስን ለመከተል የጽድቅ ጥረት ስታደርጉ ነው። ጊዜን፣ ጥረትን እና ስራን ይጠይቃል። የእኔ ቅድመ አያት ወንጌል ለልጆቿ ከምንም በላይ አስፈላጊ እንደሆነ የጸና እምነት ነበራት። እናም ለወንጌል ስትል መስዋዕትነትን አደረገች። እስከ መጨረሻውም ጸናች፣ እንዲሁም በሕይወቷ ኖረች። የእርሷን መለወጥ የመጣው የወንጌል መሠረተ ሐሳቦችን በመኖር እና መስዋዕትነትን በመክፈል ነው። ተመሳሳይ የሆነውን በረከት ለመቀበል ተመሳሳይ የሆነውን ሂደት ማለፍ አለብን። አዳኛችን እንዳስተማረው ማንም ሰው የሱን ፍቃድ ቢያደርግ የተመረጠ ከእግዚአብሔር ዘንድ ይሁን ወይም ከኔ ዘንድ እንደመነጨ ታውቃላችሁ ብሏል። አንዳንድ ጊዜ ይህንን ተግባር ከኋላ ጀምረን እንከውነው። ለምሳሌ ያስራተን ህግ ለመኖር ፈልጋለሁ ነገር ግን መጀመሪያው ነት እንደሆነ ማወቅ አለብኝ እንላለን። ያስራት ወረቀቷን እንኳን ሳንሞላ ጸሎትን አድርገን ጌታ በመስክርነት እንዲባርከን ተስፋ እናደርጋለን። በዚህ መንገድ አይሰራም። ጌታ እምነትን ለመመድ እንድናደርግ ይጠብቀናል። ያስራተን መስክርነትን ለማግኘት ሳናቋርጥ ሙሉና ታማኝ ያስራተን መከፈል አለብን። የመንገድ ለሁሉም የወንጌል መስራት ሐሳቦች የንጽህና ህግ ይሁን ላለባባሳችን ይሁን ለጥበብ ቃል ይሁን ወይም ለጾም ህግ ይሰራል። የወንጌል መስራት ሐሳብን መኖር ወደዛው እንድንለወጥ እንዴት እንደሚረዳን አንድ ምሳሌ ላካፍላችሁ። በ60ዎቹ በወጣትነቴ ከትምህርት ቤቴ ብቸኛ የቤተ ክርስቲያን አባል ነበርኩ። ይህ ዘመን አብዮታዊ ጊዜና ባህላዊ ግብረ ገብነት የተካሄደበት ጎጂ እጽ የመጠቀምና የመጣው ይምጣ የሚባልበት ዘመን ነበር። ብዙዎች ጓደኞቼ መልካም ቢሆኑም በአዲሱ ባህል የድሮ ስነ ምግባር ጉድለት በሆነው ለመጠመድ ቀላል ሆኖላቸው ነበር። ሰውነቴን በአክብሮት መንከባከብ፣ ንጹህ አእምሮን መያዝ፣ ከሁሉም በላይ በእግዚአብሔር ትእዛዛት ላይ መተማመን ቤተሰቦቼና አስተማሪዎቼ አጥብቀው ያስተማሩኝ ነገር ነው። መጠጥ ያለበትን ቦታ ለመራቅ፣ ከሲጋራና ከጎጂ እጾች ላይ ነጻ ለመሆን ወሰንኩኝ። ያ ማለት በግብዣዎች ላይ አልተካተትኩም፣ እናም ወንዶችንም ለመተዋወቅ አልፈለግኩም። በወጣቶች ዘንድ ጎጂ እጾችን መውሰድ የዕለት ተዕለት ተግባር እየሆነ መጣ። እናም ጎጂነታቸው እንደ ዛሬው ይፋ አልወጣም ነበር። ብዙዎች ጓደኞቼ አእምሮን ከሚያዛባው እጽ ጉዳተኛ ሲሆኑ፣ ሌሎች ደግሞ ከፍተኛ ሱስ ያዛቸው። በቤቴ ስለ ጥበብ ቃል በመማሪያ አመሰገንኩኝ። እምነቴን በልማመድ ስኖረው ደግሞ ጥልቅ ምስክርነትን አዳበርኩኝ። በዚህ ጊዜ ነው ታዲያ እውነተኛ መለወጥ የሚጀምረው። ነቢዩ ሞሮኒ በመጽሐፈ ሞርሞን እንዳስተማረው እምነት ተስፋ ስለምናደርጋቸው ነገሮች እንጂ ስለምናቸው ነገሮች እንዳልሆነ ለዓለም አሳያለሁ። ስለሆነም ስላላያችሁ አትከራከሩ፣ እምነታችሁ እስኪፈተን ድረስ ምስክርነትን አትቀበሉምና። በዓለማችን ፈጣን ርካታ በሚፈልግበት ወቅት ላባችን ላልሆነው ሽልማትን ስንሻ እንገኛለን። ሞሮኒ የሚነግረን መጀመሪያ ተግባርን ካስቀደምን፣ ወንጌልን በመኖር እምነትን ከመለማመድ፣ ከዚያም በኋላ እውነተኝነትን ምስክርነትን እንቀበላለን። እውነተኛ መለወጥ የሚመጣው እውነተኛ እንደሆነ በምታውቁት ትምህርት ላይ መተግበርን ስትቀጥሉ ነው። በዚህ ጊዜ የቤተ ክርስቲያኗ ወጣት አባል መሆን ታላቅ ነገር ነው። ኑ ተከተሉኝ በሚለው እናንተም በዋናነት ወደ ክርስቶስ ወንጌል ለመቀየር የመጣው የወጣቶች መርሃ ግብር ላይ ለመሳተፍ እናንተ የመጀመሪያዎቹ ናችሁ። ወላጆቻችንና የወጣት መሪዎቻችን ምን ያህል በመንፈስ ቢመሩም ለራሳቸው መለወጥ ቅድሚያ ኃላፊነት አለባቸው። ማንም ሰው በእናንተ ፋንታ ወደ ወንጌል አይለወጥም እና ማንም አያስገድዳችሁም። በጸሎታችን ትጉ ስንሆን፣ ቅዱሳትን መጻሕፍትን ስናጠና፣ ቤተ ክርስቲያንን ስንከታተል፣ ሌሎችን ስናገለግል፣ ለቤተ መቅደስ ሥርዓቶች በብቁነት ስንዘጋጅ መለወጥ ይመጣል። የክርስቶስ ኢየሱስ ቤዛነትን ስንረዳ እና አዳኛችን እንደሆነ ስንቀበል፣ እንዲሁም የእሱ ቤዛነት በሕይወታችን እንዲሠራ ስንፈቅድ መለወጥ ይመጣል። የግል መለወጣችሁ በቤተ መቅደስ ኪዳን ቃል ኪዳን ለመግባት የወንጌል አገልግሎትን ለመስጠት እንዲሁም የራሳችሁን ቤት እንድትመሰረቱ ያዘጋጃችኋል። ስትለወጡ የተማራችሁትን ለሌሎች ለማካፈል መሻት ይኖራችኋል። እናም ራስ በመተማመን በኃይል የመመስከር ችሎታችሁ ይጨምራል። በራስ በመተማመንና በድፍረት መመስከር በእውነት በመለወጣችን ምክንያት በፍጥሮ የሚመጣ ውጤት ነው። አዳኛችን ጴጥሮስን ሲያስተምረው ወደ ወንጌሉ ስትለወጥ ወንድሞችን አጠንክር አለው። ነቢዩና ጦረኛው ኢያሱን አስታውሱ ብቻውን ተለውጦ የተቀመጠ ሳይሆን ያለ ድካም እስከ ህይወቱ ፍጻሜ ድረስ የእስራኤል ልጆችን ወደ ጌታ ለማምጣት ተጋ። በብሉይ ኪዳን ስናነብ የእስራኤላውያን በኢያሱ ዘመን ሁሉ ጌታን አገለገሉ። በእውነት የተለወጠ ሰው የራሱን ነፍስ አድኖ እርሱን በሚያውቁት ላይ ጠንካራ ተጽዕኖ ያደርጋል። ወንጌልን መኖር እና በቅዱስ ቦታ ላይ መቆም ሁሌ የሚመች ወይም ቀላል አይደለም። ጌታ ኤማ ስሚስን ሲመክራት የምድር ነገሮችን ትተሽ የተሻለ ነገሮችን ፈልጊ አላት። በተሻለም ዓለም ላይ ያሉትን ነገሮች እንዲሁ ተነስተን ምን ያህል ታላቅ እንደሆነ ለመገመት እንደምንችል እገምታለሁ። ወንጌልን ለመኖርና ለመለወጥ በምናደርገው ጥረታችን እኛን ለመርዳት እና ሊባርከን ታላቅ መሻቱ የሆነ አፍቃሪ የሰማይ አባት እንዳለን እመሰክራለሁ። በወንጌል ትምህርቶች ላይ ስንተገብር፣ በዕለት ተዕለት ላይ ስራ ላይ ስናውል እንለወጣለን። እንዲሁም በቤተሰባችንና በዓለም ላይ ብዙ መልካም ነገሮችን ለማከናወን መሳሪያ እንሆናለን። በዚህ ዓላማ ላይ ለመድረስ በምናደርገው ቀን ጥረታችን ሁላችንም እንድንባረግ ጸሎቴ ነው። በኢየሱስ ክርስቶስ ስም አሜን።